የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምናመሻችሁ አድማጮቻችን፣ ጋቢና ቪኦኤ ተጀምሯል። በዛሬው ምሽት ዝግጅታችን ደግሞ በሳምንት ውስጥ ከሰማናቸው አበይት ጉዳዮች መካከል የተወሰኑትን መርጠን በድጋሚ እንሰማለን። አብሬያችሁ የማመሻው ሀብታሙ ስዩም ነኝ። የሰላም ሚኒስቴር በቀጣይ 10 ዓመታት ተግባራዊ የሚደረግ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት መዝገባ ዕድሜያቸው ከ18 እስከ 35 ለሚገኙ ወጣቶች መጀመሩን አሳውቋል። ለመሆኑ የዚህ አገልግሎት ዓላማ ምንድን ነው? ኤደን ገረመው በቀጣይ ዘገባዋ መልሱን ይዛለች።
ወይዘሮ አስማረዲ የሰላም ሚኒስቴር ውስጥ የስትራቴጂክ አጋርነትና ተጠሪነት ተቋማት ማስተባበሪያ ጽህፈት ቤት ዳይሬክተር ጀነራል ናቸው።
ለመስሪያታችን ከተሰጡት ተልእኮች አንዱ የሀገሪቷ ውስጥ የበጎ ፍቃድ አገልግሎትን ማስፋፋት ነው። ለሰላም ግንባታ ፋይዳ በሚኖረው መልኩ በየትኛውም እድሜ ክልል የትምህርት ደረጃ ሊሆን ይችላል የበጎ ፍቃድን ማስፋፋት ሲሆን፣ እኛው ዙር ግን ትኩረት ያደረግነው በርካታ ሀገራችን ውስጥ የተመረቁ ወጣቶች አሉ። ምርቃቱ ከቴክኒክና ሙያ ትምህርት ቤት ሊሆን ይችላል፣ ከፍተኛ ትምህርት ተቋማት ሊሆን ይችላል፣ በተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣቶች አሉ በየቦታው የተለያየ ሀገሪቷ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግነው እነዚህ ወጣቶችን ነው። እነዚህ ወጣቶች ስራ ይፈልጋሉ፣ መስራት ይፈልጋሉ፣ ግን ሊያገለግሉ ሀገራቸውን ሊጠቅሙ የሚችሉበት ሁኔታ በበቂ ሁኔታ አልተመቻቸም ካለው የስራ እድል እጥረት አኳያ ማለት ነው። ስለዚህ እነዚህ የስራ እድሎች በሚፈጠሩበት ሂደት ወጣቶቹም ስራ ፈተው ለሀገራቸውም ለቤተሰባቸውም ለራሳቸውም እየጠቀሙ አይደለም። ስለዚህ ምንድን ነው ያሰብነው? አንደኛ ጊዜ ገደብ የለውም። እድሜያቸው ከ18 እስከ 35 ይሁን እንጂ የትኛውም አመት የተመረቁ ወጣቶች። ስለዚህ የተወሰነ ወደ አገልግሎት ከመሄዳቸው በፊት ስልጠና መስጠትን ነው ያሰብነው። ስልጠናው የሚሆነው ለ3 ወራት ነው። ለ3 ወራት ስናሰለጥናቸው አንደኛ የማህበረሰብ አገልግሎቱ ከትውልድ ቦታቸው ሌላ ቦታ ነው። በሀሳብ ደረጃ የሚተዋወቀውን ህዝብ በአካልም በመንፈስም እንዲገናኝ እንደ አንድ ሚንስ ነው እኛ ያሰብነው ማለት ነው። ይህ አንደኛ ለሰላም ግንባታና ለሀገራዊ መግባባት በእኛ እንደ ሰላም ሚኒስትር ትልቅ ፋይዳ አለው ብለን እናስባለን። ግን በእያንዳንዱ የስልጠና ተቋም ከሁሉም ሀገሪቷ የተሰባጠሩ ወጣቶች በጋራ ለ3 ወራት በስልጠና የሚቆዩበት ነው። ሁለተኛው ብሎክ የራስን ማብቃት የልቦና ውቅር ላይ ነው። አንደኛ ወጣቶቹ ቴክኒካል እውቀት ቢኖራቸውም ከትምህርት ቤቶቻቸው ያገኙት፣ በተጨማሪም ግን ፐርሰናሊ አይ እንዲኖራቸው አላማ እንዲኖራቸው የህይወት ግብ እንዲኖራቸው ነው።
ከሶስት ወር ስልጠናም በኋላ ወጣቶች አስፈላጊ የሆኑ መሰረታዊ ወጪዎቻቸው ተሸፍነውላቸው ለአንድ አመት ያክል በበጎ ፍቃድ አገልግሎት እንዲሰጡ እንደሚደረግ የገለጹት ወይዘሮ አስማ የበጎ ፍቃድ አገልግሎቱን ሲጨርሱም ስራ የሚያገኙበት ሁኔታ ላይ እየተሰራ መሆኑን አሳውቀዋል።
ምዝገባ አሁን ለጊዜ የጀመርነው በሁሉም ሀገሪቷ ክልሎችና በወረዳ ሰላምና ጸጥታ ቢሮዎች ነው ምዝገባው የተጀመረው። ከጥር 15 ድረስ ይቀጥላል። ነገር ግን ኦንላይንም መመዝገብ ይችላሉ። የሚኒስትር መስሪያ ቤታችን ዌብሳይት ላይ ገብተውም ቮለንቲር ሬጅስትሬሽን የሚል ሊንክ አለ። እዛ ላይም ኦንላይን መመዝገብ ይችላሉ። ሂደቱም በ15 ቀናት ውስጥ ኦፊሻሊ በከፍተኛ አመራሮች በተገኙበት ላውንች ይደረጋል። ከላውንች በኋላ ባሉ 15 ቀናቶች ውስጥ ወደ ድልድልና ምደባ ነው የምንሄደው፣ ወደ ስልጠና ተቋማት ማለት ነው። እነዚህ ወጣቶች እዚህ ፕሮግራም ላይ በመሳተፋቸው የሚያገኙት የመጀመሪያው ጥቅም 1 አመት የአገልግሎት ይሰጣሉ። ከ3 ወር ስልጠና በኋላ የሚሰጡት የ1 አመት አገልግሎት እንደ ስራ ልምድ እንዲያዝላቸው ሚኒስቴር መስሪያ ቤታችን ይሰራል ማለት ነው። ሁለተኛ በሂደቱ በራስ ተማምን ብቃታቸውን አጎልብተው ከወጣትነት ወደ ጎልማስነት የሚሸጋገሩበትን ሀገራዊ ኃላፊነትን መሸከም የሚችሉበትን አቅም ይገነባሉ ማለት ነው። ሶስተኛው ለአገልግሎት ጊዜ ቆይታቸው ጊዜ ለኑሯቸው አስፈላጊ የሆኑ ማንኛውም ነገሮች ወጪዎች የሚሸፈኑት በመንግስት ነው፣ እኛ እንሸፍናለን ማለት ነው።
ወይዘሮ አስማ አክሎም ይህን የበጎ ፍቃድ ፕሮግራም አገልግሎት አንዳንዶች ከብሔራዊ ውትድርና ፕሮግራም ጋር እያመሳሰሉት መሆኑን ጠቅሰው ይህ ግን ስህተት መሆኑን ወጣቶች እንዲረዱት ያሳስባሉ።
በተደጋጋሚ አሁን ወጣቶች ወደኛ ይደውላሉ ምዝገባ ከተጀመረ በኋላ ማለት ነው። ከዚህ ቀደም ሀገራችን ላይ ካለው ልምድ አንጻር ከውትድርና አገልግሎት ጋር የሚያገናኙት አሉ። ምንም አይነት ወታደራዊ የሚባል አታችመንት የለውም። ነገር ግን የተወሰነች ፓርት ጧትና ማታ የአካል ብቃት ስልጠናዎች ይኖራሉ እንጂ እና ኢቲካል እንደ ሀገር እንደ ዜጋ ማወቅ ያለባቸው ማንኛውም ዲፕሎማቲክ ኮሚኒቲ በሚሰለጥነው ሂደት መልኩ እነሱም ስለ ሀገራቸው ቫሊዩ የሚያገኙበት ስልጠና ይኖራል እንጂ ምንም አይነት ወታደራዊ ስልጠና አታችመንት እንደሌለ ይሄ ፕሮግራም ማህበረሰቡ ቢያቅ ደስ ይለኝ።
ወጣቶችን ወደ ተለያዩ ክልሎች በማንቀሳቀስ አገልግሎት እንዲሰጡ በማድረግ ሂደት ውስጥ ከደህንነት ስጋት አኳያ ምን ለማድረግ አስባችኋል ስለነሳው ጥያቄ ወይዘሮ አስማ እንደሚከተለው መልሰዋል።
ይሄዱ ማህበረሰቡ እነዚህ ወጣቶች አሁን እንደመጡ ወደ ሶስት ስልጠና ሲገቡ እነሱ በስልጠና ሂደት ውስጥ እያሉ ምን አይነት ወጣት ነው የሚቀበሉት? እንዴት ነው የሚያስተናግዱት? እንዴት ነው የወጣቱን ደህንነት የሚያስጠብቁት? የሚለው እነዚያ ወጣቶችና ማህበረሰቡ ሙሉ ልብና ግን እሳቤ እንዲቀበሏቸው እኛ የግንዛቤ ማስጨበጫ መድረኩን እንቀጥለዋለን። ጸጥታ መዋቅሩ ይህ ፕሮግራም እነዚህ ወጣቶች ደህንነታቸው እንዲጠበቅ ጥብቅ የሆነ ውይይቶችን እያደረግን ነው። የቆየነው ከዲዛይኑ ጀምሮ አሁንም ኮሚኒኬት እያደረግን ነው። ለዛ ነው ለሰላምና ጸጥታ መዋቅሩም ምዝገባው እንዲካሄድ የፈለግነው። ምክንያቱም ኃላፊነትን ባለቤትነትን እየወሰደ ነው የሰላምና ጸጥታ መዋቅሩ ማለት ነው። ይህንን ፕሮግራም በሰላም እንዲያስችሉት ማለት ነው።
ለዚህ ብሔራዊ የበጎ ፍቃድ አገልግሎት በመጀመሪያው ዙር 10,000 ወጣቶችን ለሙከራ እንደሚወስዱ የገለጹት ወይዘሮ አስማ በቀጣይ ግን በየአመቱ ከ50,000 እስከ 100,000 የሚጠጉ ወጣቶችን የመቀበል እቅድ እንዳለና ግብርና፣ ስፖርት፣ ጤናና የምህንድስና ስራን የመሳሰሉ 12 ዘርፎች ውስጥ ወጣቶች እንዲሳተፉ መታቀዱን ተናግረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተም እየደረሰ ያለው። በሳምንት ውስጥ ከሰማናቸው ፖለቲካ ቀመስ ዘገባዎች አንዱ ባልደራስ በመባል የሚታወቀው ለአዲስ አበባውያን መብት እንደሚታገል የሚወሳለት ስብስብ ወደ ፖለቲካ ፓርቲነት ተሸጋግሮ በቀጣይ ምርጫ ለመሳተፍ ስለመወሰኑ መሰማቱ አንዱ ነው። በዚህ ጉዳይ ላይ ጽዮን ግርማ አሰናድተው የነበረውን አንድ ዘገባ በመቀጠል እናስደምጣችሁ።
ባልደራስ ለእውነተኛ ዴሞክራሲ በሚል ስያሜ የተሰጠውና በመቋቋም ላይ የሚገኝ አዲስ ፓርቲ የቅድመ ዕውቅና የምስክር ወረቀት ለማሰጠት ሂደቱን እንዲመሩ እንደተመረጡ የሚናገሩት ጊዜያዊ ሊቀመንበር እስክንድር ነጋ በአዲሱ የፖለቲካ ፓርቲዎች ምዝገባ አዋጅ መስፈርት መሰረት የቅድመ ዕውቅና መጠየቂያ ማመልከቻ ማስገባታቸውን ለአሜሪካ ድምጽ ገልጸዋል።
ፖለቲካ ፓርቲዎች ምዝገባ አዋጅ መጀመሪያ ቅድመ ምስረታ ዕውቅና ብሎ የሚሰጠው ሰርተፍኬት አለ። ያንን ለማሟላት ያስቀምጣቸው መስፈርቶች ይችላሉ። እነዛም እስከ 200 የሚሆኑ ፊርማዎች ይሰባሰባል። ከዛ በኋላ እነሱ የድርጅቱን ስያሜ ይሰይማሉ፣ መሪም ይመርጣሉ። ይህንን ካሟሉ በኋላ ማመልከቻቸውን ለምርጫ ቦርድ ያስገባሉ። ምርጫ ቦርድም ያንን ተመልክቶ እውቅና ሰርተፊኬት ይሰጠዋል። ያንን ሰርተፊኬት ይዞ ፓርቲ መመስረት የሚያስችል ፊርማ ያሰባስባል ማለት ነው። ህጋዊ ሰውነት ያገኛል ማለት ነው። የምስረታ ሂደት እኛም እሁድ ዕለት በኢንተርኮንቲኔንታል ሆቴል የ200 መስራች አባላት ስብሰባ አዘጋጅተን ነበር። ግን ከበላይ አካል መጣ ባሉን ትእዛዝ መሰረት ሆቴሉ ስብሰባውን እንድናይ በአዳራሽ ውስጥ እንድናካሄድ አልፈቀደልንም። ሆኖም እኛ መብታችን የመሰብሰብ መብታችን ስለሆነ ይህን መብታችን አሳልፈ አንሰጥም ብለን ሆቴሉ አዳራሹን ቢከለክለንም ሜዳው ላይ እዛ ፊት ለፊት ሜዳው ላይ ተሰብስበን ህጉ በሚጠይቀው መሰረት ቅድመ ሁኔታዎችን አሟልተን ሰኞ ጠዋት ምርጫ ቦርድ ሄደን ማመልከቻውን አስገብተናል። ከቃለ ጉባኤ አያይዘን የቅድመ እውቅና እንዲሰጠን ማመልከቻ አስገብተናል። ምርጫ ቦርድም ጥያቄያችንን ተቀብሎ ለቦርዱ ሰብሳቢ ለወይዘሪት ብርቱካን ሚደቅሳ መርቶታል። ወይዘሪት ብርቱካን ሚደቅሳም በዚያውን ዕለት ለሚመለከተው ክፍል መርተውታል። ስለዚህ አሁን የሚቀረው የቅድመ እውቅና ሰርተፍኬቱ መቀበል ብቻ ብቻ ነው ማለት።
በመቋቋም ላይ የሚገኘው ባልደራስ ለእውነተኛ ዲሞክራሲ ጊዜያዊ ሰብሳቢ እስክንድር ነጋ አያይዘው የገለጹት የቅድመ እውቅና ምስክር ወረቀቱን ወደ ዋና የምስክር ወረቀት ለመቀየር ከሚያስፈልጉት መስፈርቶች አንዱ የ10,000 ሰዎችን ፊርማ ማሰባሰብ በመሆኑ እርሱን ለማግኘት እንቅስቃሴ ያደረጉ መሆኑን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ የቅድመ እውቅና ምስክር ወረቀት መጠየቂያው ለቦርዱ እንደቀረበ አረጋግጠዋል።
ያው የሰሙት የጊዜ እውቅና ጥያቄ ነው። በአዲሱ ህግ 1162 መሰረት ሁለት አይነት እውቅና አለ። አንደኛው እውቅና በጊዜ እውቅና ጥያቄ የሚባለው 200 ሰዎች ፊርማ ተሰባስበው መጥተው አንድ ፓርቲ ለማቋቋም ስለምንፈልግ ጊዜ እውቅና ተሰጥቶን የቀረውን ዋናው ለዋናው እውቅና የሚያስፈልገውን ነገር ለማሟላት እስከዛ ድረስ ጊዜ ይሰጠን የሚሉበት ነው። የሌላኛው ደግሞ በቀጥታ ቋሚ እውቅና ለማግኘት ሰርተፍኬት ለማግኘት ፓርቲዎች መጥተው አመልክተው ፕሮሴሳቸውን ጨርሰው የሚወስዱበት ነው። ስለዚህ ሁለት አይነት ነው ያለው። ስለዚህ መጀመሪያው ጊዜ እውቅና ለማግኘት የሚለውን አስገብተዋል። ለኢትዮጵያ ብሔራዊ ምርጫ ቦርድ
በምን ሁኔታ ላይ ነው ያለው ጉዳያቸው?
ጉዳያቸውን እንግዲህ ለቦርዱ ቀርቦ ቦርዱ ትላንትና አይቶታል። አይ ቲንክ ነገ ከነገ ወዲያ የሚያሳውቃቸው ይመስለኛል። ውጤቱን አስመልክቶ ያው የሚሆነው ምንድን ነው፣ የቴክኒካል ጉዳዮች ሲሟሉ የፖለቲካ ፓርቲዎች የስራ ክፍሉ ለቦርዱ ይልካል። ቦርዱ አይቶት የኮምፕሊኬትድ ነገር ስለሌለው
የተወሳሰበ ነገር ስለሌለው
ምንም የተሳሰበ ነገር ስለሌለ በቃ በጥቂት ቀናት ያው ያገኛሉ ብዬ ነው የምገምተው።
ወይዘሪት ሶሊያና የቅድመ እውቅና ምስክር ወረቀት ፓርቲ ለመመስረት የሚያስችላቸውን እና በህጉ ላይ የተቀመጠውን መስፈርት ለማሟላት የሚያስፈልጋቸውን እንቅስቃሴ ለማድረግ ህጋዊ እውቅና እንደሚሰጣቸው ገልጸው ከዚህ ቅድመ ምዝገባ በኋላ አንድ ፓርቲ ክልላዊ ወይም አገራዊ ፓርቲ ሆኖ ለመመዝገብ ማሟላት ያለበትን መስፈርት አስረድተዋል።
ፓርቲ ሆኖ መመዝገብ የሚችሉበት አዲስ ህግ ላይ ከአንቀጽ 64 ጀምሮ አለ። ያው የፊርማዎቹ መስፈርት ለክልላዊ ፓርቲ 4,000 ለአገራዊ ፓርቲ ከሆነ የሚያቋቁሙት 10,000 ፊርማዎች ማሰባሰብ ይኖርባቸዋል። በነዚያ ፎርማቶች መሰረት ከዛ በኋላ ደግሞ እሱን አሰባሰብ ሲጨርሱ ጠቅላላ ጉባኤ ማድረግ ይኖርባቸዋል። ጠቅላላ ጉባኤውም እንደዚሁ የሚጠይቀው የሰው ቁጥር አለ። ጠቅላላ ጉባኤ ለሀገራዊ ፓርቲ 500 ለክልላዊ ፓርቲ 250 የተገኘ ተቀዳላ ጉባኤ ላይ ተገኝተው ፕሮግራማቸውን ማጸደቅ ይኖርባቸዋል። ፕሮግራም ይኖራቸዋል። ህገ ደንብ ይኖራቸዋል። ህገ ደንቡ ላይ ደግሞ በህጉ መሰረት ህገ ደንቡ ማካተት ያለበት የሚባሉ ዝርዝር ጉዳዮች አሉ። የፓርቲው አባላቱን እንዴት ነው የሚያስተዳድረው? ወጪ ገንዘቡን እስከናገኘ እንዴት ነው የሚያገኘው? ከተለያዩ አካላት ጋር ያለው ግንኙነት እንዴት ነው የሚሆነው? እጩዎች አመራረጥ እንዴት ይሆናል? ውስጠ ፓርቲ ዲሞክራሲ እንደዚህ የመሳሰሉትን ህገ ደንብ ላይ መካት አለባቸው የሚባሉ የተወሰኑ ስታንዳርዶች ችኩ ላይ ያሉ። ስለዚህ ህገ ደንብ ውስጥ ማሟላት አለበት። የፖለቲካ ፕሮግራማቸውን ያጸድቃሉ፣ ጠቅላላ ጉባኤ ያደርጋሉ። ከዛ በተጨማሪ ደግሞ ያው ማሟላት ያለባቸው ፊርማ ደግሞ አሟልተው ይመጣሉ፣ አርማ ያስገባሉ። እነዚህ ታይተው በህጉ መሰረት የተሟሉ ናቸው። መቅረብ ያለበት የፊርማ ቁጥር ቀርቧል ወይ፣ አርማቸውን የሚገባ አስገብተዋል ወይ፣ ፕሮግራማቸው አለ የሚለው ሪቪው ከተደረገ በኋላ ይህን ካየ በኋላ የስራ ክፍሉ ወደ ቦርዱ ለመጨረሻ ወቅታዊ ይልከዋል ማለት ነው። ስለዚህ ቦርዱ ዘንድ ውሳኔ ይሰጣል።
ጊዜያዊ ሰብሳቢው እስክንድር ነጋ በበኩላቸው ፓርቲውን ለማስመዝገብ የሚያስፈልጉትን መስፈርቶች ሁሉ ለማሟላት ዝግጅት እየተደረገ መሆኑን ገልጸው የፓርቲውን ፕሮግራም እንዲሁም አስፈላጊውን ፊርማ የማሰባሰብ ስራ እየተሰራ መሆኑን ተናግረዋል። ጊዜ ከበቃቸው ከአምስት ክልል 10,000 ፊርማ አሰባስበው አገራዊ፣ ጊዜ ካልበቃቸው ደግሞ 4,000 ፊርማ አሰባስበው ክልላዊ ሆነው እንደሚመዘገቡ ይናገራሉ።
እንግዲህ አሁን ጊዜ ካለን 10,000 እናሰባስብና ሀገር አቀፍ አድርገን እናስመዝግበዋለን። ግን ጊዜ ከሌለ በክልል ደረጃ ለምርጫ ተሳትፎ ስንል በክልል ደረጃ እናስመዘግበው እና ግን በምርጫ ተሳትፏችን የሀገር አማራጭ ሆነ ነው የምንመጣው። ማለትም የጥምረት አካል ሆነ ነው የምንመጣው። ብቻችንን አይደለም ወደ ምርጫ የምንገባው። ከሌሎች ድርጅቶች ጋር በመጣመር የሀገራዊ እንደ ቅንጅት ሀገር አቀፍ ደረጃ አማራጭ እንደነበሩ በ1997 እኛም የተለያዩ ድርጅቶች ጥምረት ሆኖ ለኢህአዴግ አማራጭ የሆነ ስብስብ ሆነ ነው የምንገባው እንጂ በአዲስ አበባ ደረጃ ብቻ አይደለም ተሳትፏችን የሚገጠለው።
ይህን የቅድመ እውቅና መጠየቂያ የ200 ሰዎች ፊርማ ለማሰባሰብ 90,000 ብር የሆቴል ከከፈሉ በኋላ ከበላይ አካል በሚል ትዕዛዝ ወደ አዳራሹ እንዳይገቡ በመከልከላቸው ከደጅ ሆነው ማሰባሰባቸውን የሚናገሩት ጊዜያዊ ሰብሳቢው እስክንድር ነጋ የሚቋቋመው ባልደራስ ለእውነተኛ ዴሞክራሲ ትግል የሚያደርገው በሰላማዊ መንገድ በመሆኑ ይህንኑ አካሄድ ይቀጥልበታል ብለዋል። የምርጫ ቦርድ የኮሚኒኬሽን አማካሪዋ ወይዘሪት ሶሊያና ሽመልስ ስለ ቅድመ እውቅና የምስክር ወረቀቱ ጥቅም ሲያስረዱ
ጥቅሙ የተለያዩ እንቅስቃሴዎች በሚደረግበት ወቅት ጊዜ ሰርተፍኬት ያላቸው ስለሆኑ ገደብ እንዳይኖር፣ ክልከላ እንዳይኖር የመሳሰሉት ነገር ለማድረግ ይረዳል። ከበፊት በነበረው አሰራር ቦርዱ ፓርቲዎች እነዚህ ለመመስር ሲመጡ ደብዳቤ ነበር የሚጽፈው። በሂደት ላይ እኛ ጋር ስለሆኑ እና ተገል የሚባል ፓርቲ እያቋቋሙ ስለሆነ ድጋፍ ይደረግላቸው ብሎ ነበረ የሚጽፈው። አሁን በአዲስ ወቅት ግን የተለያዩ ደብዳቤ ስለ እያንዳንዱ ፓርቲ ከመጻፍ ይልቅ ራሳቸው ጊዜ እውቅና የተባለውን ነገር ይዘው በሶስት ወር ዋናው ስራቸው ሲያከናውኑ ድረስ ከቦርዱ እውቅና እንዳላቸው ማሳያ ነው።
ጊዜያዊ ሰብሳቢው እስክንድር ስለ ፓርቲያቸው ፕሮግራም ተጠይቀው ከግራ ዘመን ፖለቲካ ወደ ቀኝ ዘመን ፖለቲካ ያደላ ፕሮግራም ይኖረናል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። የኦሮሚያ ልማት ማህበር ኦልማ በመስራቅ ወለጋ አካባቢዎች ከአንድ ግብረሰናይ ድርጅት ጋር በመሆን የሴቶች የንጽህና መጠበቂያ ድጋፍ ለተማሪዎች ማድረግ መጀመሩ ተሰምቷል። ናኮር መልካ ዝርዝር ጉዳዩን ይነግረናል።
የኦሮሚያ ልማት ማህበር ኦልማ መስራቅ ወለጋ አስተባባሪ አቶ ጋዲሳ ፈቃዱ ከአንድ ግብረሰናይ ከሆነ ድርጅት ጋር በመሆን ድጋፉን በማድረግ ላይ እንደሚገኝ ተናግረዋል። በመስራቅ ወለጋ ጉቶ ጊዳ የሚገኙ ሁለት የአንደኛ ደረጃ ትምህርት ቤት ውስጥ የሚማሩ እድሜያቸው ከ12 ዓመት በላይ የሆኑ ሴት ተማሪዎች ተጠቃሚ መሆናቸውን ተናግረዋል። አቶ ጋዲሳ
ይህንንም ምንድን ነው ያደረግነው? አንድ የንጽህና መጠበቂያ ብለን አንድ ፓኬጅ አዘጋጅተናል። እሱም ሞደስ የምንለው በሃይጂን ፓድ፣ ፓንት እና ሳሙና እንዲሁም ደግሞ ይህንን አገልግሎት የሚያገኙበት አንድ ክላስ ከዛ ትምህርት ቤት ውስጥ አንድ ሰፓሬትድ የሆነ ክላስ ፕራይቬት የሆነ ክላስ አዘጋጅተናል ማለት ነው። ከትምህርት ቤቱ ጋር ተነጋግረን በዚሁ መሰረት ወደ 20 ፓክ 528 የሚሆኑ የሃይጂን ፓዶችን ለአንድ ለመጀመሪያ ዙር ሰጥተናቸዋል። ሳሙና ወደ 200 አቅርበንላቸዋል። እንዲሁም ፓንት አንደርዊር የምንለው ፓንት ደግሞ ወደ 200 አቅርበናል ማለት ነው። እና በዚሁ መሰረት እስካሁን ባለን ሪፖርት በየትምህርት ቤቱ 100 የሚጠጉ ተማሪዎች ተጠቅመውበታል። ለወደፊቱም ደግሞ አሁን የተማርነው ነገር ምንድን ነው? ታጥቦ ድጋሚ ማገልገል የሚችሉት ስላሉ በዛም ለመተካት እያሰብን ነው ያለ ነው። እና ነገር ግን ይሄ ፕሮጀክት እንግዲህ ዘላቂ አይደለም። የሆነ ነገር አስተምሮ ነው የሚወጣው። ያንንም ለማስቀጠል ስራ እየሰራን ነው ማለት ነው። እዛ ላይ እንደ አንድ ጥሩ ነገር የወሰንነው ምንድን ነው? ወረዳው ይህንን ነገር እኮ እኛ እንችል ነበረ። በጀት ሲከፋፈል ለትምህርት ቤቶች የተወሰነ ብር በዚህ ረገድ ብንይዝላቸው ማስቀጠል እንችል ነበር የሚል ነገር ለሰን ትምህርት ወስዷል ማለት ነው። እና ይህን እንደ ጥሩ ስኬት ነው የምንወስድ።
እንደ ኦሮሚያም ሆነ እንደ ሀገር የሴት ተማሪዎች ተሳትፎ ከአንደኛ ደረጃ በኋላ እየቀነሰ ከሚመጣበት ችግር አንዱ በወር አበባቸው ጊዜ ከትምህርት ቤት መቅረትና በዛው ማቋረጥ ነው ያሉት አስተባባሪው፣ ይህንን ድጋፍ እንዲሰጡ ካነሳሷቸው ምክንያቶች መካከልም አብራርተዋል።
ለየት ያለ ኬዝ ስቴዲ ወይ ደግሞ አንድ ታሪክ አጋጥሞ ነበር ማለት ነው ባደረግነው ጥናት ውስጥ። እሱ ምንድን ነው? አንድ ተማሪ ትምህርት ላይ ያለች የወር አበባ ይመጣባታል። እቺ ልጅ ሩጣ ለአስተማሪዋ ትነግራለች። አስተማሪዋም ምንድን ያደረገችው ለራሷ ከነበራት ሞደስ አንዱን ትሰጣታለች። ስትሰጣት ግን ልጅቷ ፓንት አልነበራትም። ይሄ በጣም አስደንጋጭ ነበረ እና ወዲያው እዛው አካባቢ ጨርቆችን ቆራርጦ ነው ያሰሩላት። እና ይሄ በጣም ተቺንግ ታሪክ ብለን ነው የወሰንነው። እና አትሊስት ለኬዝ ኦፍ ኢመርጀንሲ የሚሆን ፓንት እዛ ትምህርት ቤት ውስጥ ቢቀመጥ እንደዚህ አይነት ልጆችን ተጠቃሚ ያደርጋል ከሚለው ጥናት የተነሳ ነው ማለት ነው።
የሴት ተማሪዎቹ የገንዘብ ቁጠባ ባህልም እንዲዳብር እያደረግን ነው ያሉትን እንዲህ ይገልጻሉ።
ቁጠባ ለትምህርት የሚል አንድ ፕሮግራም አካተናል ማለት ነው። እሱ ምንድን ነው? ከዝቅተኛ ቤተሰብ ደረጃ የመጡ ልጆችን ከትምህርት ኮሚቴው ከቤተሰብ ኮሚቴ ጋር ተወያይተን ለይተን ከነዚህ ሁለቱ ትምህርት ቤቶች ውስጥ 150 በአጠቃላይ 300 ልጆችን ለይተን የቁጠባ ባህል እንዲያዳብሩ ቤተሰቦቻቸውን ጠርተን ከነሱ ጋር ተወያይተን ካላቸው ነገር ላይ እንዲቆጥቡ ቃል አስገብተናል። ይህ ደግሞ ለማስጀመር ለእያንዳንዱ ተማሪ 250 ብር ለወጣቶች የሚልዩ ቁጠባ ኦሮሚያ ህብረት ስራ ባንክ ስላለው እዛ ላይ አፍስሰን ከፈትንላቸው። ከዚያ ወደፊቱ ደግሞ እንከታተላለን። ተከታትለን ይህንን ነገር ደግሞ በትምህርት ቢሮ በኩል ሌሎች ትምህርት ቤቶች ላይም በማበረታታት ይሄ ነገር ይስፋፋል የሚል እቅድ ይዘን ነው እየሰራን ያለ ነው ማለት ነው።
የወር አበባ ንጽህና መጠበቂያ ከተበረከተላቸውና የሚያገኙትን ገንዘብ በባንክ መቆጠብ ከጀመሩ የሉጎ አንደኛ ደረጃ ሴት ተማሪዎች መካከል ሁለቱን በስልክ አናግሬ ነበር። ጫልቱ ኪትላ እባላለሁ። እነ መምህር ትምህርት ነሽና መምህር ጋዲሳ ያደረጉልን ድጋፍ አንደኛ ሞዴስ ገዙልን፣ የውስጥ ሱሪ ገዙልን። የወር አበባችን በመጣ ጊዜ አፍረን ከትምህርት ቤት እንዳንቀር አድርገውናል። ሞዴስ የምንጠቀምበት ክፍል ለብቻ አዘጋጅተውልናል። ውሃና ሳሙናም እዛው ስላለ የወር አበባችን በመጣ ጊዜ ቶሎ ተጣጥበን ወደ ትምህርት ገበታችን ተመልሰን እንማራለን ማለት ነው። ይህንን እድል ስላገኘን በጣም ተደስተናል። ይህኔ እኮ ብዙ ሴት ተማሪዎች በሞዴስ እጦት ከትምህርት ቤት እየቀሩና ከትምህርታቸውም እየተስተጓጎሉ ይሆናል። ለእነሱም ለእኛ የተደረገው ቢደረግላቸው ላለው ። ጋዲሴ ተስፋ ይባላለሁ። የ8ኛ ክፍል ተማሪ ነኝ። ከዚህ በፊት የወር አበባችን ሲመጣ አፍረን ለሶስት ወይም ደግሞ አምስት ቀናት ከትምህርት ቤት ስንቀር ነበር። ይህም በውጤታችን ላይ ከፍተኛ ጉዳት ሲያመጣ ነበር። አሁን ግን ያለምንም ስጋት ትምህርታችንን መከታተል ጀምረናል። ቁጠባንም በተመለከተ ከዚህ ቀደም ቤተሰቦቻችን ጋር የምናስቀምጠውን ገንዘብ እናጠፋ ነበር። አሁን ግን በባንክ ስለሚቆጠብልን ከዚህ በኋላ ትምህርት ስንጨርስ ይጠቅመናል። ድጋፉ በሌሎች ትምህርት ቤቶች እንዲቀጥልና የሴት ተማሪዎች የትምህርት ተሳትፎ እንዲቀጥልና የገንዘብ እጥረትም በትምህርታቸውም ሆነ በኑሯቸው እንቅፋት እንዳይሆን ከባለድርሻ አካላት ጋር እንሰራለን ብለዋል የኦልማ ምስራቅ ወለጋ አስተባባሪ አቶ ጋዲስ አፈቃ። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አድማጮቻችን በማድመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ ከተማ ነው እየተደመጠ የሚገኘው። ቃላብ ተወልደ መድህን ድንቅ የክራር መጫወት ተሰጥቶ ያለው ኤርትራ ውስጥ ብቅ ብቅ ካሉ አዳዲስ ሙዚቀኞች አንዱ ነው። ከአስመራው ዘጋቢያችን ብርሃነ በርሄ ጋር ባደረገው ቆይታ ሙያዊ ሕይወቱን ባጭሩ ያስቃኝናል።
በልጅነቱ ክራር በመነካካት የጀመረውን የሙዚቃ ህይወት እንደ አውሮፓውያን አቆጣጠር በ1997 የብሔራዊ አገልግሎቱን ለመፈጸም ሳዋ በመሄድ የክራር ችሎታውን በማሳደግ የመዝፈን አቅሙን ማወቅ እንደቻለ የተናገረው ድምፃዊ ቃለአብ በሀገር መከላከያ የሙዚቃ ባንድ ውስጥ የመግባት እድሉን በማግኘቱ በባንዱ በክራር ተጫዋችና በድምፃዊነት በመስራት ችሎታውን በማሳደግ አሁን ለደረሰበት ደረጃ ትልቅ አስተዋጽኦ እንደነበረው ተናግረዋል። ወጣት ድምፃዊ ቃለአብ አያይዞም እንደ አውሮፓውያን አቆጣጠር በ2002 የኤርትራ የነጻነት በዓል በተከበረበት ወቅት ለመጀመሪያ ጊዜ ለህዝብ የመድረክ ስራውን ማቅረብ እንደቻለና በ2010 የመጀመሪያ አልበሙን እንዳሳተመ ተናግረዋል።
መጀመሪያ ጊዜ ግን ኣብቲ 2003 ክልተን ደበለ እዋናት ብደረጃ ግንባር ካሴት ክንሰርሕ ኢልና ህዝቢ ዓብ ተቐባልነት ገበረትን
እንደ ኤውሮጳውያን ኣቆጣጠር በ2003 ከመከላከያ የሙዚቃ ባንድ ጋር በነበርኩበት ወቅት እቲ ምስጢር ፍቅርና የሚል ዘፈኔ ለመጀመሪያ ጊዜ ከህዝብ ጋር በማስተዋወቅ ዝናን ያስገኘልኝ ዘፈን ነው። ከዛ በኋላ በተለያዩ ሀገራዊ በዓሎች ላይ በመሳተፍ ኢልናልኪ ስማ ንሕና የሚሉና ሌሎች በርካታ ነጠላ ዘፈኖችን ሰርቻለሁ። በ2009-10 ዓ.ም ለመጀመሪያ ጊዜ 10 ዘፈኖችን የያዘ ግርማ ከተማ የተሰኘ አልበም ሰርቻለሁ። አልበሙ በአገር ውስጥና በውጪ ብዙ ተቀባይነትን ያስገኘልኝና አሁን ያለሁበት ደረጃ ላይ እንድደርስ ትልቅ በር ከፍቶልኛል ብለዋል። ወጣት ድምፃዊ ቃለአብ ብዙ ክሊፖችን እንደሰራ ቁጥራቸውን ግን ማስታወስ እንደማይችል በመናገር እንደ አውሮፓውያን አቆጣጠር በ2004-05 ክሊፕ ብዙም ባልታወቀበትና ባልተጀመረበት ጊዜ ክሊፕ እንደሰራ ተናግረዋል።
ሚስጢር ፍቅርና ብክልተሽ
ጊዜ ሚስጢር ፍቅርና የሚል ዘፈኔ በክሊፕ ሰርቻለሁ። ከዛ በኋላ ለረጅም ዓመታት ታምሜ ስለነበር ከሙዚቃ ርቄ ነበር። ከበሽታዬ ካገገምኩ በኋላ ሰበይ እምትል ዘፈኔን በማውጣት ወደ ሙዚቃ ከተመለስኩ በኋላ ፍሽኽ በሊ፣ ክንራኸቢና፣ ካንዶዬ፣ ኮራለይ፣ ዘይማልሰይ የሚሉ ክሊፖችን ሰርቻለሁ። አሁንም ብዙ ስራዎችን እየሰራን ነው ብለዋል። የክሊፕ ስራዎች ላይ ብዙ ጥልቅ እውቀት ሳይኖረውም የግጥም ሐሳቦችን የመፍጠር አቅም እንዳለውና የሚበዙ የክሊፕ ስራዎቹ መነሻ ሐሳብ አግሯል። አያይዞም ዜማ ለማውጣት በአእምሮ ዜማውን ካሰላሰለና በአፉ ካንጎራጎረ በኋላ በክራር እንደሚሰራም ተናግሯል። ወጣት ድምፃዊ ቃለአብ ተወልደ መድህን እንደ አውሮፓውያን አቆጣጠር በ2018 ለመጀመሪያ ጊዜ በተዘጋጀውና ለሁለተኛ ጊዜ በ2019 በቀጠለው የሻሞት ሽልማት በክሊፕ ስራዎቹ 2 ጊዜ የአመቱ ምርጥ ክሊፕ የሚል ሽልማቶችን እንዳገኘም ተናግሯል።
2018 ዝነበረ አወት ናይ ክንራኸቢና ደልደርፍ ነይሩ አፍቲ ሻሞት ተዳሉ ዝነበረ ሓሙሽተ ብልጫታስ 4 እዩ ንዕናይና ወሲድና ነርና ማለት እዩ።
ክንራኸቢና የሚል በክሊፕ የተሰራ ዘፈኔ እንደ አውሮፓውያን አቆጣጠር በ2018 በተዘጋጀው የመጀመሪያ የሻሞት የሙዚቃ ሽልማት ተሸልሟል። ክሊፑ ሌሎች በአራት የተለያዩ ምድቦችም ሽልማቶችን አግኝቷል። በ2019ም ማለሰይ በሚል ክሊፕ ለሁለተኛ ጊዜ የሻሞት ሽልማት አግኝቻለሁ። ክሊፑ በአምስት የተለያዩ ምድቦችም ሽልማት አግኝቷል። የዚህ ሁሉ ሽልማት ዋነኛ ምስጢር ደግሞ ሁሉም በስራ ላይ የተሳተፉ ሰዎች ያደረጉት ጥረት ውጤት ነው። በዚህ አጋጣሚ ሁሉንም አመሰግናለሁ ብለዋል። ብዙ ወጣት አድናቂዎችና ተከታዮች ያሉት ወጣት ድምጻዊ ቃልአብቶ ወልደ መድህን በቅርብ ጊዜ አዳዲስ የክሊፕ ስራዎችን እንደሚለቅ ተናግረዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ቃልአብ ቀሪ የሙያ ዘመኑ የተሳካ እንዲሆን እንመኛለን። እንደውም ይሄ ጥሩ አጋጣሚ ነው። ዳዊት ጽጌ በቅርቡ ያወጣው አንድ ዜማ አለ፣ ኤርትራ ውስጥ ታዋቂ የነበሩ ሙዚቀኞችን እያነሳሳ የሚያመሰግንበት። ለቃልአብም ለአድማጮችም ሙዚቃው ተጋብዟል። አስመሪ ነው። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። ከሰኞ ጀምሮ ደግሞ በፌስቡክ ገጻችን የቀጥታ ስርጭት የምንጀምር መሆኑን ለማሳወቅ እንወዳለን። ሀብታሙ ስዩም አብሬያችሁ ነበርኩ። ደህና እምሹ።
kun Radio Sagale Amerikati. Radio Sagale Amerikan